ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን፣ አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርምና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንፃር ኮቪድ-19 ያው ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አምጥቷል፣ ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ ምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው ምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሐሳብ የሚያቀርቡአሉ። ጊዜ ኖሯቸው ያን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቁጥም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ እስኪ የየበኩላችሁን ፈንጥቁ። በፖለቲካ ምክንያት፣ በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ አመትና ሁለት አመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቁ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? እንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
እንግዲህ አንተ ጋር ጉዳቱ በሰፊው ታይቷል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ ደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበርና አውሮፓ ነው ብዙ የምመላለሰውና ቤተክርስቲያኖች ወደ ሙዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የስነ ጥበብ ውጤቶች ቦታቸውን የሰጡበት ጊዜ ነበርና ብቻ በአጠቃላይ ስፒሪቹዋል ህይወት የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ ሜካኒዝም ስፒሪቹዋል የሆነ ኮፒንግ ሪሊጂየስ ሊሆን ይችላል። የተለያዩ ኮፒንግ ሜካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የኛን ህይወት ስናየው በጣም በተለያየ ጽንፍ ላይ ነው ያለነውና ወደኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከሙ ምናልባትም ከስርዓት ለውጥ ጋራ ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት 10 አመታት ከነበረው በተሻለ ሁኔታ መሆኑ ባንድ በኩል ለጊዜው ያገዘው ነው ብያለሁ። መጀመሪያ ንግግሬ ላይ እንዲያውም ወደ አንድ ጽንፍ ሄጄ የለምኛ ኢትዮጵያችን የቅዱሳት ሀገር ነች፣ የበሽታ ኢትዮጵያን ያልፋታል የሚለው እንዳዘናጋ ብዬ ተናግሬ ነበርና ሁልጊዜ የምናገራለሁ። ስለዚህ እነኚህ ነገሮች ስናይ ቺ በአይን የማትታይ የቅንጣት የሆነች ቫይረስ መጣ፣ ይሄን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከ ታች ስታንበረክክ ሰዎች በራቸውን ዘግተው ግማሾቹ የበለጠ አንዱን ስሜቱን ምንድነው የሚባለው ለማደባለቅ ፈልጌ ነበር የታገልኩት ሪሴት ያረጋው ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይሄን እንግዲህ ወደኛ ሀገር እንዴት ታመጣዋለህ ሲባል ገና ጀማሪዎች ምን ሆነም ካለፈን እሰየው እንዲሆንልኝ እንጸልያለሁ። ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር ተዘናግቶ ከመአለቅ ሬዶ መትረፍ መራድ ማለት በጣም ከመጠን በላይ መፍራት ከሆነ ተዘናክቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም ዲ ተራራ ላይ ምኖርና ወይም እንደ አይነት አልትራቫዮሌት ያለበት ሀገር መኖር ነኝ ብሎ የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ እየተናገሩ ራስን አዘናክቶ በኋላ ችግሩ ሲመጣ እንደ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈላጊ ነው ብያም ያለው። እንግዲህ ስፒሪቹዋል ህይወት ምለው ይሄን ነው። ስፒሪቹዋል ህይወታችን ራሳችን ወደ ውስጥ ታይተን ምን ያህል አሁን ተሰውስ የማየው ነገር ወጣቶች አንዳንድ ቦታ ላይ ተደራጅተው ካላቸው ጥሪ ለሌሎች ያካፍላሉ ለሌላቸው ያካፍላሉ። ልብስም ብትሆን ሁለት ሶስት ካላቸውችን አጠራቅሞ ለታረዙት ያለብሳሉ። ምግብም ብትሆን ለሚያስፈልጋቸው ያቀርባሉ። በተለይ አረጋውያን የሚጦሩበት ቦታ አለ። በተለይ በእንደዚህ አይነት ጊዜ አምሮ ህሙማን ለእንደዚህ አይነት በሽታ በጣም ተጋላጭ ናቸው። ምክንያቱም ትኩረት የሚያጡ የህብረተሰብ ክፍሎች አሉ። ስለዚህ ይህን በምናይበት ጊዜ ህይወት ምናልባት አሁን እንኳን በእኛ ሀገር ባለችበት ሁኔታ ከዚህ ትልቅ ወረርሽኝ በኋላ በነበረችበት ትቀጥላለች ብዬ አላስብም። ምናልባት ቅድም ፕሮፌሰር ዮናስ እንዳለው መጀመሪያ ህዝባችንን ራሳችን ማትረፍ ላይ ትኩረት ሰጥተን ይሄንን መጣብንን ጠላት በጋራ አሸንፈን ያንን ድል ከተወጣን በኋላ በአንድነታችን በጋራ በመነሳታችን። ምክንያቱም ይሄ ቫይረስ ለጊዜው ያስተማረን ነገር ለኛ ለኢትዮጵያውያን ቢሆን ምንድነው ከኮሮና ከሶስት እና ከአራት ወፊት ትልቁ ኢትዮጵያኖች ምንታገል የነበረው ምን ያህል በዘር መከፋፈላችን ምን ያህል በጎሳ መከፋፈላችን ምን ያህል ልዩ እንደሆነ ነበር የምናወራው። አሁን ግን ስናየው ጭቅንጣት እንኳን እኛ ዓለምን በሙሉ አንድ አድርገዋለች። እስካሁን ድረስ ሌሎች እንስሳት ሲያልቁ አይደለም እያየን ያለው። ምናልባት ስላልመረመርናቸው ወይም አሟሟታቸውን ስላላየን ይሆን አላውቅም። አንድ ሁለት ሶስት ነብሮች እናንተ ሀገር በኮቪድ-19 ተይዘው መትረፋቸውን መስማቴን ወይም ማንበቤን አስታውሳለሁ። ነገር ግን ሁላችንንም ቢጫም ቀይ ጥቁር ወይም ስፓኒሽ ወይም እንዲዘርሳንል ከምን ጊዜውም በላይ ለአንድ ጠላት የተጋለጥንበት ጊዜ መሆኑ ለህይወት ያለንን አመለካከት ስለመተሳሰብ ያለንን አመለካከት እምነታችን ይሄም ይሁን ያ ሁላችንም በአላህ ዘንድ በፈጣሪ ዘንድ አንድ መሆናችን ሰው መሆናችን ያየንበት ጊዜ ነው ወይም ደግሞ የበለጠ የምናይበት ጊዜ ይሆናል ብዬ አስባለሁና እነኚህ ነገሮች እንግዲህ ስለ ህይወት ያለንን ፍልስፍና በከፊልም ሆነ በሙሉ ይቀይሩታል ብዬ አስባለሁ።
በጣም አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ተጨማሪ ጥያቄ አላንሳ በዚሁ ጉዳይ ላይ የርሶን እይታ እንሰድ።
ፕሮፌሰር መስፍን ጥሩ አድርጎ ገልጾታል እና እዚህ ላይ ትንሽ እኔም ተጨማሪ ማጠናከሪያ ሳ ማቅረብ ፈልገው ይሄ ኢትዮጵያ ውስጥም ሌላውም ዓለም ኮሮና ቫይረስን በሚመለከት የምናደርገው ትግል በጣም በተጠናከረ መልክ በትልቅ ህብረት ስሜት ቢያንስ ቢያንስ ክትባት እስኪገኝ ድረስ መቀጠል አለበት። ለአንድ አመት ተኩል እስከ ሁለት አመት ድረስ ቢያንስ ቢያንስ በተለይ ኢትዮጵያ ውስጥ ፊዚካል ዲስታንስ ይሄ ፈረንጆ ሀገር እስራኤል ላይ ያሉት ነገሮችን ለማድረግ በማያቻልበት ሁኔታ መርካቶ ውስጥ 3 ሜትር 2 ሜትር ተራራቅ ብሎ ለማለት በጣም ከባድ የኑሮ ሁኔታ አለ እና ክትባቱ እስኪገኝ ድረስ የመከላከል እርምጃ ከጤና ጥበቃ በተለይ የመከላከል ላይ ትኩረት ያላቸው ሰዎች የሚያደርጉትን አመራር የተከተል ያንስ ክትባቱ እስኪገኝ ድረስ ትልቅ ህብረት ስሜት መኖር አለበት። ክትባቱ ከተገኘ በኋላ ወደ ግጭቱና መቆራቆሱ መመለስ ይችላል። እስከዛ ግን ኃላፊነት አለበት ያንዳንዱ ህብረተሰብ አካል ተባብሮ ለመዋጋት ይሄን ነገር። አመሰግናለሁ።
እሺ ፕሮፌሰር መስፍን
አያላችሁበት ሆናችሁ ለሀገራችሁ ተቆርቆራችሁ ዛም ካሉ ዚም ኢትዮጵያ ካሉ ወገኖቻችሁ ጋር በመሆን የምትሰሩት ስራ ቀላል ነገር አይደለም። እግዚአብሔር ይስጣችሁ። ራሳችሁን ጠብቁ ታስፈልጉናላችሁ። በነገራችን ላይ ለኢትዮጵያ የምትሰሩት እኮ ስራ ለአካባቢው ሁሉ ነው የሚጠቅመው። ምክንያቱም የኛ ወገኖች አረብ ሀገር አሉ በችግር ላይ ናቸው። ወደ ሀገራቸው መምጣት አቅቷቸዋል። ስራ እንደልብ የሚያገኙበት ጊዜ አይደለም። ቫይረስ ነው ባሉበት በከፍተኛ ሁኔታ የተሰራጨበት ነውና በተለይ በእንደዚህ አይነት ችግር ጊዜ ደግሞ ምናልባትም እንደማስበው በብዙ ሁኔታ ተፋፍገው ነው የሚኖሩት ብዬ አስባለሁ። አንዳንዶቹም ደግሞ መንገድ እየጣሱም ወደ አገራቸው በመምጣት ላይ እንደሆኑም ይገባኛል። ስለዚህ በከፍተኛ ጭንቅና ችግር ላይ ስለሆኑ እናንተ በተለይ ውጭ ያላችሁ በእንደዚህ በመንገድ ላይና በተለይ በየአረቡ ሀገሮች በስደት ላይ መሆነ ደቡባዊ አፍሪካ ሀገሮችም ያሉ ኢትዮጵያውያን ወገኖቻችሁ ትራውያንም ሶማሊያ ወገኖቻችንም መረጃ የሚደርሰው በተለይ በቮይስ ኦፍ አሜሪካ በኩል ስለሆነ ፕሮፌሰር ዮናስም አቃለው በየጊዜው በዚህ መድረክ እየመጣ ትምህርት እንደሚሰጥ በአጠቃላይ ግን ህብረተሰቡን በማስተሳሰብ እናንተም ችግር ላይ እንዳላችሁ ይገባኛል ግን ከኛ ትሻላላችሁና እንደዚህ ዙሪያውንም ያሉትን ወገኖቻችን እየረዳችሁ እንደመሆናችሁ መጠን እኛንም ወገኖቻችንን አይዟችሁ እንግዲህ ፈጣሪ ከእናንተ ጋር ይሁንላለሁ ራሳችሁን ግን በእያላችሁበት ጠብቁ እግዚአብሔር ይስጥልኝ አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ መሄድ ይችላል ስለዚህ ኢትዮጵያ ቁጣጥር 6 ሩብ ነው
ለዝራይዳሉ በዚሁ
በጣም ጥሩነቱ ጠቃሚ ወይይት ስለሆነ በተለይ ከእናንተ በኩል ያገኘሁት ብዙ ጠቃሚ ነገር ነውና አዝዩል በጣም ነው የማመሰግነው እግዚአብሔር ይስጥልኝ
እግዚአብሔር ይስጥልኝ ታሩን ስናገር ቀደም አድማጮች ይግራት ለኝ ይሆናል ለፕሮፌሰር መስፍን ሳጡ ገፍቷል እኩላለሊ ታልፏል አሁን በመንነጋገርበት ሰዓት በቪዲዮ በመስል ያያያችሁ ግን የሚከታተሉበት ሌላ ከታይ ውይይት ይኖረናል ከአድማጮች ጋር የሚቀር ጥያቄ ላንሳ ከእናንተ ጋር ስንመለስ የምንጀምርበት ሰው ልጅ አስተሳሰብ ከፍልስፍናው ጋርም የሚያያዝ ነው ይሄን ጥያቄ ለራስ ለማንሳት የተለየ ሁኔታ ላይጠይቅ ይችል ነበር ምናልባት የፈቀዱ ሰዎች በለት ኑሯቸው ውስጥ ያነሱት ይሆናል ነገር ግን እንዲህ ያለ አደጋ ከርቀት ሲመጣ እንደዚህ ሙሉ ቀልባችንን እንዲወስድ ስለጤንነታችን ስለነጋችን እንድናስብ ሲያደርግ ቅርበቱ ደጃፍ ያደርሰዋልና ምንም እንኳን በኢትዮጵያ አሁን በጉዳት ደረጃ የሚነገረው በቀን ውስጥ የሚለዋወጠው ሁኔታ ወዴት እንደሚያደርሰን ባናውቅም ቁጥሩ አነስተኛ ነውና ይሄን አድማጮቻችን እንዲነጋገሩበት እናድርግ በሚቀጥለው ሳምንት የናንተን ውይይት ካቆምንበት እንቀጥላለን ፕሮፌሰር መስፍን አራያ አዲስ አበባ ያሉትን ሐሳብ ለማከፈል ቀደም እየነገለስኩት እኩል ለሊት እስካል ቆይተው በዚህ ውይይት ስለተሳተፉ አመሰግናለሁ ፕሮፌሰር ዮናስ እንዳለገዳ ከስካስ ዴል አሪዞና ሁለታችንም እንግዶች ለጊዜያቸው አመሰግናለሁ እግዚአብሔር ይስጥልኝ
አመሰግናለሁ ሉላ
እኔም አመሰግናለሁ ፕሮፌሰር ዮናስንም ስላገኘው ደስ ብሎኛል
በጣም ተደስቻለሁ
እግዚአብሔር ይስጥልኝ አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ መሄድ ይችላል ለሌሊት ኢትዮጵያ ቁጣጥር 6 ሩብ ነው
ለዝራይዳሉ በዚሁ
በጣም ጥሩነቱ ጠቃሚ ወይይት ስለሆነ በተለይ ከእናንተ በኩል ያገኘሁት ብዙ ጠቃሚ ነገር ነውና አዝዩል በጣም ነው የማመሰግነው እግዚአብሔር ይስጥልኝ
እግዚአብሔር ይስጥልኝ
አድማጮች ከፕሮፌሰር መስፍን አራያና ከፕሮፌሰር ዮናስ እንዳለጋሪ ጀምርነው ውይይት አልተቋጨም የዛሬውን የኑሮ ፈተናዎችና የነገውን የድህረ ኮሮና ወረርሽኝ ዓለም ገጽታ ኮዲው በሩቁ አሻግረን ለማየት ምንጠርበትን ጨምሮ ቀሪውን በሌላ ፕሮግራም እናቀርባለን ቀደም ብዬ በመግቢያው እንደተቆምኩት ውይይቱ ለእናንተ ለአድማጮች ክፍት ነውና የፕሮግራሙም አብይ ዓላማ እርስ በርስ እንድትወያዩ ለማበረታታት በመሆኑ የሚያወያዩም ሆነ የሚያከራክሩ ሐሳቦቻችሁን ላኩልን እናስተናግዳለን። Thank you.